ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ጻድቃን ጮሁ፣ እግዚአብሔርም ሰማቸው፣ ከመከራቸው ሙሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። የጻድቃን መከራ ብዙ ነው፣ እግዚአብሔር ከሁሉ ያድናቸዋል። እግዚአብሔር አጥንታቸውን ሁሉ ይጠብቃል፣ ከእነርሱም አንድ አይሰበርም። ኃጢአተኞችን ክፋት ይገላቸዋል፣ ጻድቃንንም የሚጠሉ ይጸጸታሉ። የባሪያዎቹን ነፍስ እግዚአብሔር ይቤዣል፣ በርሱም የሚያምኑ ሁሉ አይጸጸቱም። አሜን። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። እግዚአብሔር አምላካችን፣ ደጋፊያችን፣ አለኝታችን፣ ተስፋችንና መጠጊያችን ሆኖልናልና ደስ ልንሰኝ ይገባናል። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የኦሪት ዘሌዋውያን መጽሐፍ ጥናታችንን ይዘንላችሁ ቀርበናል። አስተማሪው መንፈስ ቅዱስ ለእያንዳንዳችን እንግዲህ እንደሚረባን አድርጎ ይሰጠናል፣ ይመግበናል። እግዚአብሔር ይክበር ይመስገን። ወደ ዋናው ትምህርታችን ከማለፋችን አስቀድመን ይህንን ዝማሬ አብረን አንድ ላይ እናዳምጣለን።
እግዚአብሔርን አብዝተን እናመሰግናለን። አብረን እንጸልይ። ሳምንቱን ሁሉ የጠበቀን አምላካችንና ጌታችን ኢየሱስ ክርስቶስ እናመሰግናለን። በዚህች በተወደደች ሰዓት ደግሞ እንደ ፈቃድ ልትናገረንና ልታስተምረን እግዚአብሔር ሆይ ኖ በፊት ለፊት አስቀምጠን በዚህ በራዲዮ ሞገድ አማካይነትም ደግሞ እግዚአብሔር አምላካችን ሆይ ለሕይወታችን የሚረባውን ነገር የሚጠቅመንን እግዚአብሔር ሆይ የምንታነጽበትንና የምናድግበትን ቃልህን ደግሞ ጌታዊ በዚህች ምሽት ልትመግበን ስለሆነ እናመሰግናለን። አቤቱ ጌታችንና መድኃኒታችን ሆይ በዚህች ምሽት ደግሞ በፈቃድህ እግዚአብሔር እንዳባትነት መጠን እንድትናገረን በቃልህም ውስጥ ደግሞ ታምራትን ማየት እንድንችል የልቦናችንን አይኖች እንድታበራን ጸልያለን። ጊዜውንና ሰዓቱን ሁሉ ባርክልን ስለ ዘላለማዊና ስለ ታላቁ ስምህ ስትል አሜን። ባለፈው ክፍለ ጊዜ ጥናታችን ታስታውሱ እንደሆነ ከኦሪት ዘሌዋውያን ምዕራፍ 16 የደህንነትን ቀን አስመልክቶ ስለ ካህኑ ዝግጅትና ስለ ስፍራው ዝግጅት ሰፋ ባለ መልኩ ተምረን ነበር። በዛሬውም ምሽት የዚያኑ ቀጣይ ክፍል እናቀርብላችኋለን። እስቲ መጽሐፍ ቅዱሳችሁን ገለጥ አድርጉና ኦሪት ዘሌዋውያን ምዕራፍ 16 ቁጥር 15 ነው። አድማጮቼ ክርስቶስ በመስቀል ላይ ስለኛ ኃጢአት ሆኗል። ይህም በናሱ መሠዊያ ላይ ከሚቀርበው መስዋዕት ጋር ተመሳሳይነት አለው ብለናል። ከዚያ በኋላ ደግሞ እንደ ታላቅ ሊቀ ካህንነቱ ለኃጢአታችን የሚሆን የራሱን ደም ይዞ ወደ ሰማያት ገባ። ከዚህ በኋላ ለኛ የእግዚአብሔር ዙፋን የስርየት መክደኛ ሆኗል። ይህም በዕብራውያን ምዕራፍ 9 እና ምዕራፍ 10 በሚገባ ተብራርቷል። ቆይት ብላችሁ ከዚህ ፕሮግራም በኋላ ዕብራውያን ምዕራፍ 9 እና ምዕራፍ 10ን ተመልከቱ። አሮን ወደ እግዚአብሔር ፊት የሚቀርበው በፍርሃትና በመንቀጥቀጥ ነበር። አስተዋላችሁ? አሮን ወደ እግዚአብሔር ፊት የሚቀርበው በምን እንዴት ባለ ሁኔታ ነበር ማለት ነው? በፍርሃትና በመንቀጥቀጥ ነበር። እኛ ግን ወደ እግዚአብሔር ፊት የምንገባው በድፍረትና በመታመን ነው። ዕብራውያን ምዕራፍ 4 ቁጥር 16ን ልብ ይሏል። የዕብራውያን መልእክት ምዕራፍ 4 ቁጥር 16ን በኋላ ተመልከቱ። እርሱ ወደ ቅድስተ ቅዱሳን የሚገባው በዓመት አንድ ቀን ነው። እኛ ግን ሁል ጊዜ ወደፊቱ መቅረብ እንችላለን። እንዴት ደስ ያሰኛል! ታላቁ ሊቀ ካህናችን ኢየሱስ ወደ ሰማያት የገባው የራሱን ደም ይዞ ነበር። ዛሬም ቢሆን በእግዚአብሔር ቀኝ ሆኖ ስለኛ ይማልድልናል። እግዚአብሔር ይመስገን። ስለራሱና ስለቤተሰቡ ኃጢአት ለመስዋዕት ወደ ቅድስተ ቅዱሳን ከገባ በኋላ አሮን ለሕዝቡ ኃጢአት መስዋዕት ለማድረግ ይገባል። እስቲ አሁን ከመጽሐፍ ቅዱሳችን ኦሪት ዘሌዋውያን ምዕራፍ 16 ከቁጥር 15 እስከ 19 ያለውን ክፍል አብረን እናንብብ። እንዲህ ይላል፣ ስለ ሕዝቡ ኃጢአት የሚሰዋውን መስዋዕት ፍየል ያርዳል። ደሙን ወደ መጋረጃ ውስጥ ያመጣዋል። በወይፈኑም ደም እንዳደረገ በፍየሉ ደም ያደርጋል። በመክደኛውም ላይና በመክደኛውም ፊት ይረጫዋል። ከእስራኤል ልጆች ርኩስነት ከመተላለፋቸውም ከኃጢአታቸውም የተነሳ ለመቅደሱ ያስተሰርይለታል። እንዲሁም በርኩስነታቸው መካከል ከእነርሱ ጋር ለኖረች ለመገናኛው ድንኳን ያደርጋል። እርሱም ለማስተሰረይ ወደ መቅደሱ በገባ ጊዜ ለራሱ ለቤተሰቡም ለእስራኤል ጉባኤ ሁሉ አስተሰርዮ እስኪወጣ ድረስ በመገናኛው ድንኳን ውስጥ ማንም አይኖርም። በእግዚአብሔርም ፊት ወዳለው ወደ መሠዊያ ወጥቶ ያስተሰርይለታል። ከወይፈኑም ደም ከፍየሉም ደም ወስዶ በመሠዊያው ዙሪያ ያሉትን ቀንዶች ያስነካል። ከደሙም በርሱ ላይ 7 ጊዜ በጣቱ ይረጫል። ከእስራኤልም ልጆች ርኩስነት ያነጻዋል ይቀድሰውማል ይላል። በዚህ ክፍል እንደምንመለከተው ወገኖቼ አሮን ወደ ቅድስተ ቅዱሳን የሚገባው ስለ ራሱና ስለ ቤተሰቡ ብቻ ሳይሆን ስለ እስራኤልም ልጆች ነው። ይህም የሚደረግበት ምክንያት ለርኩሰታቸውና ለመተላለፋቸው ነው። ሥርዓቱ አሮን ለኃጢአቱ ከሚያቀርበው ወይፈን መስዋዕት ሥርዓት ጋር አንድ አይነት ነው። ከእስራኤል ልጆች ኃጢአት የተነሳ ቅድስቱ ስርየት ያስፈልጋል። እስራኤል ኃጢአታቸውን የሚናዘዙትና መስዋዕት የሚያቀርቡት በናሱ መሠዊያ ላይ ስለሆነ የናሱ መሠዊያ ራሱ ደም ይረጭበታል። ምክንያቱም ከእስራኤል ልጆች ኃጢአት የተነሳ መሠዊያው ራሱ ረክሷል ተብሎ ስለሚታመን ነው። አስተውሉ። ይህ ሁሉ ስለኛ ኃጢአት ሲል በመስቀል ላይ የሞተውን ጌታ ኢየሱስን ሊያሳስበን ይገባል። ዋናው አስፈልጊው ነገር መስቀሉ ሳይሆን መስቀሉ ላይ የሞተው ነው።
ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና ድፍ እንደሌለው እንደ በግ ደም በክብር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እና 19ን ተመልከቱ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እና 19ን ተመልከቱ። ይህ ሁሉ የኮርማዎችና የፍየሎች ደም ኃጢአትን ለማስተሰረይ ብቁ አለመሆኑን ያመለክታል። እንግዲህ በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበር። ዕብራውያን ምዕራፍ 9 ቁጥር 23ን ልብ ይሏል። የዕብራውያን መልእክት ምዕራፍ 9 ቁጥር 23ን በኋላ ተመልከቱ። ኢየሱስ ክርስቶስ የገዛ ደሙን በሰማያት መስዋዕት እንዳደረገ አምናለሁ። ምድራዊው ቤተ መቅደስ የሰማያዊው ቤተ መቅደስ ጥላ ነው። አንዳንድ ሰዎች ስለ ደም መስማት ደስ አይላቸው። ስለ ደም የተነገረውን ቃል በቃል መተርጎሙን ወይም መናገሩ ዘመናዊነት ይራቀው ይመስላቸዋል። ሐዋርያው ጴጥሮስ የከበረው ደም በማለት እንደጠራው ታስታውሳላችሁ። ደህንነታችን በከበረ ዋጋ የተገዛ መሆኑን የክርስቶስ ደም አይነተኛ ማስረጃ ነው ወገኖቼ። ክርስቶስ በመስቀል ላይ ደሙን አፈሰሰ። ለኔና ለእናንተ ኃጢያት ስርየት እንዲሆን ደሙን በእግዚአብሔር ፊት አቀረበ። ወገኖቼ ዛሬ ጌትነቱን አምነን የተቀበልን ሁሉ በክብር የክርስቶስ ደም ተዋይተናል። እግዚአብሔር ይመስገን። በመቀጠል ደግሞ የሕዝቡን ዝግጅት እንመለከታለን። ኦሪት ዘሌዋውያን ምዕራፍ 16 ከቁጥር 20 እስከ 22 ያለውን ስፍራ በኋላ ተመልከቱ። ኦሪት ዘሌዋውያን ምዕራፍ 16 ከቁጥር 20 እስከ 22 ስፍራ ያለውን ተመልከቱ። በዚህ ክፍል በዚህ ታላቅ ቀን ሊቀ ካህናቱ ማንኛውንም ሥራ የሚሰራው ብቻውን ነው። አሮን በስርየት መክደኛው ላይ የፍየሉን ደም ረጭቷል። አሁን ደግሞ እነዚያን ደም የነካቸውን እጆቹን በሕይወት ባለው ፍየል ላይ ይጭንና የእስራኤልን ኃጢአት ይናዘዛል። የኃጢአታቸው ዝርዝር ዘግናኝ ሊሆን ይችላል። ሆኖም ሁሉንም ኃጢአት መናዘዝ አለበት። አሮን እጆቹን የጫነበት ፍየል የእስራኤልን ኃጢአት ይሸከማል ማለት ነው። መጽሐፍ ቅዱስ ስለ ኢየሱስ ሲናገር እግዚአብሔር የሁላችንን በደል በርሱ ላይ አኖረ ይላል። ኢሳይያስ ምዕራፍ 53 ቁጥር 6ን ልብ ይሏል። ኢሳይያስ ምዕራፍ 53 ቁጥር 6 ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው የሚለውን ቃል ደግሞ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እናገኛለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ከዚያ በኋላ አሮን ለዚሁ ተብሎ በተዘጋጀ ሰው አማካይነት ያንን ፍየል ወደ ምድረ በዳ ይሰደዋል። ያ ፍየል በምድረ በዳ እልም ብሎ ይጠፋል። ከእንግዲህ ወዲህ ፈልጎ የሚያገኙ አይኖርም። በጥቂት ደቂቃዎች ውስጥ የፍየሉ መጥፋት ለሰዎች ሁሉ ይዳረሳል። ክርስቶስ ወገኖቼ ኃጢአታችንን ሁሉ የመውሰዱ ምስራች በማቴዎስ፣ በማርቆስ፣ በሉቃስና በዮሐንስ በሐዋርያትና በቤተ ክርስቲያን አባቶች አማካይነት ተላልፎልናል። ወደ ምድረ በዳ የሚሰደደውን ፍየል በተመለከተ ብዙ ጥቅሶችን ማቅረብ ይቻላል። እስቲ መዝሙር 103 ቁጥር 12ን ተመልከቱ። መዝሙር 103 ቁጥር 12ን በኋላ ተመልከቱ። በመቀጠል ደግሞ ኢሳይያስ 38 ቁጥር 17ን ተመልከቱ። ኢሳይያስ 38 ቁጥር 17 አሁንም አለፍ ብላችሁ ኢሳይያስ 44 ቁጥር 22ን ልብ በሉ። ኢሳይያስ 44 ቁጥር 22 ኤርሚያስ ምዕራፍ 50 ቁጥር 20ን ተመልከቱ። ኤርሚያስ ምዕራፍ 50 ቁጥር 20ን ተመልከቱ። የመጨረሻው ጥቅሳችን የሚሆነውን ደግሞ አነባለሁ። እያንዳንዱ ሰው ባልንጀራውን እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም፣ ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቀኛልና ይላል። እግዚአብሔር በደላቸውን ምራቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ አላስብምና ይላል። ኤርሚያስ 31 ቁጥር 34ን ልብ በሉ። ኤርሚያስ 31 ቁጥር 34ን ተመልከቱ። ታላቁ የደህንነት ቀን ለክርስቲያን የሚሰጠው ትርጉም ምንድን ነው? ለእኛ ለክርስቲያኖችም ቢሆን ታላቅ ቀን ነው። በመስቀል ላይ የሞተውን ጌታ ያሳስበናል። ዮሐንስ ወደ ክርስቶስ እያመለከተ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ዮሐንስ ምዕራፍ 1 ቁጥር 29ን ልብ በሉ። ዮሐንስ ወንጌል ምዕራፍ 1 ቁጥር 29ን ልብ በሉ። እርሱ እንዳለ በብርሃን ብንመላለስ ለእያንዳንዳችን ንብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አንደኛ ዮሐንስ ምዕራፍ 1 ቁጥር 7ን ተመልከቱ። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 አንድ ሰው እንደተናገረው በእምነት ኃጢያታችንን ለክርስቶስ እንናዘዛለን። ክርስቶስ ያስወግዳቸዋል እግዚአብሔርን በፍጹም አስባቸው ማለት። አሁን ኦሪት ዘሌዋውያን ምዕራፍ 16 ከቁጥር 23 እስከ 4 ያለውን ስፍራ እንመልከት። አሮንም ወደ መገናኛው ድንኳን ይገባል። ወደ መቅደሱም በገባ ጊዜ የለበሰውን የበፍታ ልብስ ያወልቃል፣ በዚያም ይተዋል። በተቀደሰውም ስፍራ ገላውን በውሃ ይታጠባል፣ ሌላውንም ልብስ ለብሶ ይወጣል። የርሱንም የሚቃጠል መስዋዕት የህዝቡንም የሚቃጠል መስዋዕት ያቀርባል፣ ለራሱም ለህዝቡም ያስተሰርያል ይላል። በዚህ ቀን ወገኖቼ ስለ ኃጢአት ስርየት የሚደረገው ስነ ስርዓት ይጠናቀቃል። የቀረ ነገር ቢኖር አሮን ገላውን መታጠቡ ብቻ ነው። በክርስቶስ ግን እንደዚህ አልነበረም። ስራውን ካጠናቀቀ በኋላ በአብ ቀኝ ተቀመጠ። ምንም እንኳን ኃጢያታችንን ሁሉ በመስቀል ላይ ቢሸከምም እርሱ ግን ኃጢያት አልነበረበትም። አሮን በአመት ከአንድ ጊዜ በላይ ወደ ቅድስተ ቅዱሳን ለመግባት አይደፍርም። ክርስቶስ ግን ሁል ጊዜ በእግዚአብሔር ፊት ነው። እርሱ ኃጢያታችንን ሊያስተሰሪ በእግዚአብሔር ፊት ሁል ጊዜ ይቀመጣል። እግዚአብሔር ለዘላለም የተመሰገነ ይሁን። በቁጥር 25 ደግሞ እንደምንመለከተው የመስዋዕቱ ስብ መቃጠል እንዳለበት ይናገራል። ምንም እንኳን ስለኛ ኃጢያት ቢሆንም የክርስቶስ ስብእና ወይም እውነተኛ ማንነት ግን ምንም ኃጢያት አልነበረበትም። በመቀጠል ደግሞ ከቁጥር 26 እስከ 28 ያለውን ስፍራ እንመልከት። ለመለቀቅ የሚሆነውን ፍየል የወሰደ ሰው ልብሱን ያጥባል፣ ገላውንም በውሃ ይታጠባል። ከዚያም በኋላ ወደ ሰፈሩ ይገባል። ለማስተሰሪያም እንዲሆን ደማቸው ወደ መቅደስ የገባውን የኃጢያቱን መስዋዕት ወይፈንና የኃጢያቱን መስዋዕት ፍየል ከሰፈሩ ወደ ውጪ ያወጣቸዋል። ቁርበታቸውንም ስጋቸውንም ፈርሳቸውንም በሳት ያቃጥላሉ። ያቃጠላቸውም ሰው ልብሱን ያጥባል፣ ገላውንም በውሃ ይታጠባል። ከዚያም በኋላ ወደ ሰፈር ይገባል ይላል። አድማጮቼ፣ እዚህ ላይ አንድ ነገር ልብ እንድንል ያስፈልጋል። ፍየሉን እየመራ ወደ ምድረ በዳ የወሰደው ሰው ከፍየሉ ጋር በመነካካቱ ተበክሏል። ስለዚህም ልብሱን ማጠብና ገላውን መታጠብ ይኖርበታል። የወይፈኑና የፍየሉ ሥጋ ፈርስና ቆዳ ከሰፈር ውጪ ይቃጠላል። ያቃጠሉትም ሰዎች ገላቸውን ይታጠባሉ። እግዚአብሔር ይህን ሁሉ እንዲያደርጉ ያዘዘው ኃጢአታቸውን ለማስገንዘብ ነበር። እርሱ ቅዱስ እንደሆነና ኃጢአት ከርሱ እንደሚለየን ለማመልከት ነበር። ወዳጆቼ በኃጢአት ምክንያት ከእግዚአብሔር ተለይተን ነበር። ክርስቶስ ግን ለኃጢአታችን ሞተ፣ በገዛ ደሙ የኃጢአታችንን ዋጋ ከፈለ። ዘላለማዊ ስሙ ይክበር ይመስገን። አለፍ ብላችሁ ኦሪት ዘሌዋውያን ምዕራፍ 16 ከቁጥር 29 እስከ 34 ያለውን በኋላ ተመልከቱ። ከቁጥር 29 እስከ 34 በዚህ ክፍል በእስራኤል ዘንድ የለክሶና የጾም ቀን እንዲሆን የታወጀው የኃጢአት ስርየት ቀንን ይናገራል ወይም ደግሞ እንመለከታለን። ይህ ቀን የሚከበረው በደስታና በፈንጠዝያ አይደለም። በኃጢአት ምክንያት ነፍሳችን የምትደቅበት የምታዝንበት ቀን ነው። በብሉይ ኪዳን የደም መሠረታዊ ሐሳቡም ይሄው ነው። አንድ ጊዜ ለዘላለም ለኃጢአታችን መሥዋዕት የሚሆነው እስኪመጣ ድረስ ይህ ቀኑ መከበር አለበት። ክርስቶስ በመስቀል ላይ በሞተ ጊዜ ግን ይህ ቀን ተፈጽሟል። እግዚአብሔር ለዘላለም የተመሰገነ ይሁን። እንግዲህ አድማጮቻችን፣ የኦሪት ዘሌዋውያን ምዕራፍ 16 ትምህርት በዚህ ላይ ያበቃል። ከዚህ በመቀጠል ደግሞ የኦሪት ዘሌዋውያን ምዕራፍ 17ን ትምህርት እናቀርብላችኋለንና መጽሐፍ ቅዱሳችሁን ኦሪት ዘሌዋውያን ምዕራፍ 17ን ከፈት አድርጋችሁ ተመልከቱ። አብይ ሐሳቡ ለመስዋዕት የሚቀርበውና የደም ክብርነት ይላል። ይህ የኦሪት ዘሌዋውያን ምዕራፍ 17 ዋናው ወይም ደግሞ አብይ ሐሳብ ነው ማለት ነው። ለመስዋዕት የሚቀርበውና የደም ክብርነት። አድማጮቼ፣ ለክርስትና ሕይወታችን የሚጠቅምና መሰረት ያለው ሐሳብ የምናገኝበት በመሆኑ የዘሌዋውያን መጽሐፍ በጣም ስሜትን የሚነካ ነው። በመጽሐፉ ውስጥ ያሉት ነገሮች በቀጥታ ለእስራኤል ሕዝብ የተሰጡና ሥራ ላይ የሚውሉበት ዘመን ቢያልፍም የዘሌዋውያን መጽሐፍ ለብዙ ጥያቄዎች መልስ ይሰጣል። አዲስ ኪዳንን ለመረዳት የሚያስችለንን ዕውቀትም እናገኝበታለን። የዘሌዋውያንን መጽሐፍ በማንበባቸው ብዙዎች ጌታ ኢየሱስ ክርስቶስን የግል አዳኛቸው አድርጎ መቀበላቸው በጣም ያስደስተኛል። አንዳንድ ሰዎች ይህ ምዕራፍ ያለፈው ምዕራፍ ቀጣይ እንደሆነ ያስባሉ። ሐሳቡ ተከታታይነት ያለው መሆኑ እውነት ነው። ይሁን እንጂ ርዕሰ ጉዳዩ የተለየ ነው። አሁን የምናተኩረው መስዋዕቱ ስለሚቀርብበት ቦታና ስለ ደም ዋጋ ክብርነት ይሆናል። ምዕራፉ ስለ ምድረ በዳው ጉዞና እስራኤል በመገናኛው ድንኳን ዙሪያ መስፈራቸውን ይመለከታል። ትኩረት የሚሰጠው ለውጫዊ የመቅደስ ስነ ስርዓቶች ሳይሆን ሞራላዊ ወይም ደግሞ ግብረ ገባይ ለሆኑ ጉዳዮች ነው። ንጹህና ለመብል የሚሆኑ የቤት እንስሳት በመቅደሱ ውስጥ ይታረዳሉ። ውጫዊ ስለሆነ ለእግዚአብሔር ስለሚቀርብ መስዋዕት የሚናገሩት ቁጥር 8 እና 9 እንደሆኑ መመልከት ይቻላል። እስራኤላውያን በፓለስቲና ምድር ተበታትነው መኖር ከጀመሩ ወዲህ አንዳንዶቹ 100 ወይም ከዚያ በላይ ኪሎ ሜትሮችን ከመቅደስ ርቀው ነበር የሚኖሩት። ስለሆነም ለመብል የሚሆናቸውን እንስሳ ወደ መገናኛው ድንኳን አምጥተው ማረድ ወይም ማሳረድ አይችሉም። ወደ ተስፋይቱ ምድር ለመግባት በተቃረቡበት ወቅት ይህ መመሪያ እንደገና ሲሻሻልና ሲታደስ ከዘዳግም መጽሐፍ እንመለከታለን። ዘዳግም ምዕራፍ 12 ከቁጥር 15 እስከ 16 እና ከቁጥር 20 እስከ 25 ያለውን ስፍራ ተመልከቱ። ዘዳግም ምዕራፍ 12 ከቁጥር 15 እስከ 16 እና ከቁጥር 20 እስከ 25 ያለውን ተመልከቱ። ለምንድን ነው እግዚአብሔር እነዚህን መመሪያዎች የሰጣቸው? እስራኤላውያን የጣዖት አምልኮ ከሞላበት ግብጽ የወጡት ገና በቅርቡ ነበር። የግብጽን አማልክት ሲያመልኩ ኖረዋል። ወደዚያ ጣዖት አምልኳቸው እንዳይመለሱም ስጋት አለ። የግብጻውያንን የተፈጥሮ አማልክት ሲያመልኩ ነበር። ቁጥር 7 ላይ ለሰይጣናት የሚለውን ዕብራይስጡ ሰይሪም ነው የሚለው። ቃል በቃል ትርጉሙ ጸጉራሞቹ ማለት ሲሆን ፍየሎቹን ይመለከታል። እንደገና ደግምላችኋለሁ። ቁጥር 7 ላይ ለሰይጣናት የሚለውን ዕብራይስጡ ሰይሪም ነው የሚለው። ሰይሪም ቃል በቃል ትርጉሙ ደግሞ ጸጉራሞቹ ማለት ሲሆን ፍየሎችን ያመለክታል ማለት ነው። ግብጻውያን በፍየል የሚመስል ሜንዴስ የሚባል አምላክ አላቸው። በፍየል የሚመስል ሜንዴስ የሚባል አምላክ ነበራቸው። ግሪኮች ደግሞ ይህንኑ አምላክ ፓን ይሉታል። ከግሪኮች ስነ ጽሑፍ የተላለፈልን ባለጭራ፣ ባለቀንድና ባለሰኮና ምስል የዚሁ ጣዖት ምስል ነው። የመካከለኛው ዘመን ክርስትና ይህንኑ ጣዖት በዲያብሎስ መስሎ ያስተላለፈልን ከዚሁ ግንዛቤ በመነሳት ነው። ማንኛውም እስራኤላዊ የሚያርደውን እንስሳ በመገናኛው ድንኳን እንዲያርድ የተነገረው እንስሳትን ለጣዖታት እንዳይሰው ለመከላከል ነበር። በምንም አይነት ቢሆን የእንስሳ ደም መበላት የለበትም፣ ደም ሕይወትን ይወክላልና። ለዚህም ሁለት ምክንያቶች አሉ። አንደኛው ሕይወት ክቡር በመሆኑ ነው። አስተውሉ፣ ሕይወት ክቡር በመሆኑ ነው። እንስሳት እንኳ በማያስፈልግ ሁኔታ መገደል የለባቸውም። ሁለተኛ ደም ስለ ክርስቶስ መስዋዕትነት የሚናገረው አለው። ደም ስለ ክርስቶስ መስዋዕትነት የሚናገረው አለው። የማስተሰሪያ መንገድ ነው። የታላቁ መስዋዕት የኢየሱስ ክርስቶስ ምሳሌና የርቅ ምሳሌ ነው። ሕይወት ክቡር ስለሆነ አስፈላጊው ጥበቃ ሊደረግለት ይገባል። ኃጢአተኛው በሕይወት እንዲኖር ክርስቶስ ግን የራሱን ሕይወት መስጠት ነበረበት። ደምና ሕይወት የማይነጣጠሉ ነገሮች ናቸው። ሰው ደም መብላት የለበትም። ይሁን እንጂ የክርስቶስን ደም ግን ይጠጣል። እንደዚህም ሲባል እኛ በሕይወት እንኖር ዘንድ ሕይወቱን የሰጠን የክርስቶስን ደም በእምነት እንቀበላለን ማለት ነው። ስለ ክቡር ደሙ እናመስግነው፣ ስለ ደሙ ምንናገር፣ ደሙን እንውደድ። በቤተ ክርስቲያናችን ስለ ኀጢአት ሲሰበክ አንሰማ። ኀጢአትን አቅልለን ከተመለከትነው ደግሞ የኢየሱስ ክርስቶስ ክቡር ደም ተገቢው አክብሮት ሊኖረን አይችልም፣ ደግሞ ሊሰጠውም አይችልም ማለት ነው። አሁን ከዚህ በመቀጠል ደግሞ የኦሪት ዘሌዋውያን ምዕራፍ 17 ዝርዝር ሐሳቦችን አቀርብላችኋለሁ። የመስዋዕቱ ስፍራና የደም ክቡር ዋጋ የሚሉት የዚህ የምዕራፍ 17 አብይ ርዕሰ ጉዳዮች ናቸው። የመስዋዕቱ ስፍራና የደም ክቡር ዋጋ የሚሉት የዚህ ምዕራፍ አብይ ርዕሰ ጉዳዮች ናቸው። አንደኛ፣ ብቸኛው የመስዋዕት ማቅረቢያ ቦታ የሚል ሐሳብ ተገልጾ የምናገኘው ከቁጥር 1 እስከ 6 ባለው ስፍራ ነው። እደግምላችኋለሁ፣ ከቁጥር 1 እስከ 6 ባለው ስፍራ ብቸኛው የመስዋዕት ማቅረቢያ ቦታ የሚል ሐሳብ ተገልጾ እናገኛለን። ሁለተኛ በቁጥር 7 ላይ ደግሞ አውታትን የማምለክ ኃጢያት የሚል ሐሳብን እናገኛለን። በቁጥር 7 ላይ አውታትን የማምለክ ኃጢያት የሚል ሐሳብ ተገልጾ ይገኛል። ሶስተኛ ከቁጥር 8 እስከ 9 ባለው ስፍራ ደግሞ በመቅደስ ውስጥ ስለሚደረግ መስዋዕት አቀራረብ የሚለውን ሐሳብ ተገልጾ እናገኛለን። ከቁጥር 8 እስከ 9 ባለው ስፍራ በመቅደስ ውስጥ ስለሚደረግ መስዋዕት አቀራረብ የሚለውን ሐሳብ እናገኛለን። አራተኛ ከቁጥር 10 እስከ 16 ባለው ስፍራ ደም መበላት እንደሌለበት የቀረበ ማስጠንቀቂያ ተጠቅሶ እናገኛለን። ከቁጥር 10 እስከ 16 ባለው ስፍራ ደም መበላት እንደሌለበት የቀረበ ማስጠንቀቂያ ተጽፎ ወይም ደግሞ ተገልጾ እናገኛለን። አሁን የመጀመሪያው ርዕሰ ጉዳያችን የሆነው ብቸኛው መስዋዕት የማቅረቢያ ቦታ የሚለውን እንመለከታለን። እስቲ ዘሌዋውያን ምዕራፍ 17 ከቁጥር 1 እስከ 2 ያለውን ተመልከቱ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮንና ለልጆቹ ለእስራኤልም ልጆች ሁሉ እንዲህ ብለህ ንገር፣ እግዚአብሔር ያዘዘው ይሄ ነው ይላል። እነዚህ መመሪያዎች ለሙሴና ለአሮን ብቻ አይደሉም፣ ለአሮን ልጆችና ለጠቅላላው የእስራኤል ልጆች የተሰጡ ትእዛዞች ናቸው። እግዚአብሔር የሰዎች ግላ ሕይወት እንኳን ሳይቀር ግድ ይለዋል። ምዕራፍ 11 ላይ ንጹህ በሆኑትና ንጹህ ባልሆኑት እንስሳት መካከል ልዩነት ማስቀመጥ ብቻ ሳይሆን ሰዎች ንጹህ የሆኑትን ብቻ እንዲመገቡ እግዚአብሔር መመሪያ ሲሰጥ እንመለከታለን። የርሱ የሆኑት የሕዝቡ ሕይወት በዙሪያቸው ካሉት አረማውያን ሕይወት መለየት አለበት። ይህንንም በሚቀጥለው ምዕራፍ በድጋሚ ሲናገራቸው እንመለከታለን። ዘሌዋውያን ምዕራፍ 18 ቁጥር 3ን ተመልከቱ። የሚቀጥለው ቁጥር ደግሞ ዘሌዋውያን ምዕራፍ 17 ከቁጥር 3 እስከ 6 ያለው ሲሆን ይህንንም እናንተ በኋላ ተመልከቱት። አንዳንዶቻችሁ ምን ወይም ስለምን ያወራ ነው እንደምትሉ ይገባኛል። ይህ መስዋዕትን ከማቅረብ ሥርዓት ጋር ምንም ግንኙነት የሌለው መመሪያ ወይም ሕግ ነው። ክፍሉን ረጋ ብላችሁ ብታነቡ ከቁጥር 3 እስከ 6 ያለው ማለቴ ነው የእግዚአብሔር ሕዝብ ስለሚመገቧቸው እንስሳት ነው የሚናገረው። በሌላ አነጋገር እግዚአብሔር ስለሚመገቡት ነገር እንኳን ይገደዋል ማለት ነው ለሕዝቡ። እንዲህ ከሆነ ደግሞ ከአረማውያን ጣዖታት ጋር ምንም ግንኙነት አይኖራቸውም ማለት ነው። ለምንድን ነው እግዚአብሔር ስለዚህ ጉዳይ ጽኑ መመሪያ የሰጠው? ለምሳሌ ያህል ለራት የሚሆን በግ ለማረድ ቢፈልጉ በመገናኛው ድንኳን ደጃፍ ማረድ አለባቸው። ይህም ደግሞ ቀድሞ ከነበሩበት ባህል ጋር የተያያዘ ነው። ቀድሞ አብረዋቸው የነበሩት አረማውያን አንድን እንስሳ አርዶ ለምግብነት የሚያውሉት ለጣዖቶቻቸው መስዋዕት አድርጎ በማቅረብ ነበር። ከጣዖት አምልኮ ከመንፈሳዊ ጨለማና ፍርድ እንዲጠበቁ ለማድረግ ነበር እግዚአብሔር ይህን መመሪያ የሰጣቸው። በግብጽ በነበሩበት ዘመን እንደ ማንኛውም ግብጻዊ እነርሱም ጣዖታትን ሲያመልኩ ኖረዋል። እግዚአብሔር የታደጋቸው ከሌሎች ሕዝቦች የተሻሉ ስለነበሩ አይደለም። እግዚአብሔር የታደጋቸው ጩኸታቸውን በመስማቱ ለአብርሃም ለይስሐቅና ለያዕቆብ የገባውን ቃል በማሰቡ ነበር። እግዚአብሔር ቃሉን የሚጠብቅ አምላክ ነው። በግብጽ በነበሩበት ዘመን ጣዖታትን ያመልኩ እንደነበር እንዴት እናውቃለን? ምክንያቱም ቃሉ ስለሚናገር ነው። ሕዝቅኤል ምዕራፍ 20 ከቁጥር 6 እስከ 8 ያለውን ተመልከቱ። ሕዝቅኤል ምዕራፍ 20 ከቁጥር 6 እስከ 8 ያለውን ተመልከቱ። ከአሮጌው የግብጽ ሕይወታቸው ሊያላቅቃቸው ነበር እግዚአብሔር የፈለገው። እንስሳትን አምልከዋል፣ ደም ያፈሳሉ፣ ሥጋውንም ለጣዖቶቻቸው መስዋዕት አድርገው ያቀርቡ ነበር። እንግዲህ የተከበራችሁ አድማጮች የዛሬው ምሽት ጥናታችን በዚሁ አበቃ። የዚህን ቀጣይ ክፍል በነገው ክፍለ ጊዜያችን ይዘን ቀርባለን። እስከዚያው ድረስ ደህና አደሩ
አድማጮቻችን። እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።